ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ሐምሌ 27 2010 ዓመተ ምህረት ፕሮግራም ጀመረ።
ኢትዮጵያ ጅቡቲንና ኤርትራን ለመሸምገል ፈቃደኛ ነኝ አለች።
ኤርትራና የጅቡቲ ችግር እንዲፈታ የሰላሙ ትሩፋት ለነሱም እንዲደርስ በመሪዎቻችን በኩል ጽኑ ፍላጎት አለን። በሁለቱ ሀገሮች መካከል የሸምጋይነት ሚና እንዲኖር ፍላጎት አለን።
የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ናቸው። ዝርዝሩን ለዕለቱ አብይ ርዕስ ይዘነዋል።
ለጠቅላይ ሚኒስትር አብይ አህመድ አመራር የሚሰጠው ድጋፍ በኢትዮጵያም ከኢትዮጵያ ውጭም እንደቀጠለ ነው።
ዛሬ ከካናዳ የኦታዋና አካባቢዋ ኢትዮጵያውያን የድጋፍ ሰልፍ እንመለከታለን በመጽሔቱ።
ለምሽቱ ካሉን ዜናዎች ደግሞ ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ድጋፍ ለመስጠት ሰኔ 16 ቀን በመስቀል አደባባይ በተዘጋጀው ሰልፍ ላይ ቦምብ በማፈንዳት ከተጠረጠሩ ግለሰቦች መካከል በአምስቱ ላይ ክስ ሊመሰረት መሆኑ ተገልጿል። በዚምባብዌ ፕሬዝደንታዊ ምርጫ ኤመርሰን ምናንጋጓ አሸንፈዋል የሚሉትና ሌሎችም ዜናዎች አሉ።
ለጥያቄው መልስ ፕሮግራማችን ነገ ቅዳሜ በስፋት ይቀርባል። እንደተለመደው ግን ዛሬ አጠር ያለው ክፍል ይሰማል እና ዛሬ የንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ ከአድማጮች ለቀረቡ ጥያቄዎች መልስ መስጠት ይጀምራሉ።
ሰላም ጤና ይስጥልን፣ እንደምናምትሽታችኋል የተከበራችሁ አድማጮች። ዛሬ የምናስተናግዳችሁ ቆንጅት ታዬና
ጤና ይስጥልኝ፣ እኔም አዲሱ አበበ። ብርሃን ኃይሉ ፕሮግራሙን እያቀነባበረች ስርጭቱን ትመራለች።
መልካም ምሽት። አሁን ወደ ዜናው እናልፋለን።
ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ድጋፍ ለመስጠት ሰኔ 16 ቀን 2010 በአዲስ አበባ መስቀል አደባባይ በተዘጋጀ ሰልፍ ላይ ቦምብ በማፈንዳት ከተጠረጠሩ ግለሰቦች መካከል በአምስቱ ክስ ሊመሰረት መሆኑ ተገለጠ። አብዲሳ ቀነኔ፣ ደሳለኝ ተስፋዬ፣ ጌቱ ግርማ፣ ህይወት ገዳ እና ባህሩ ቶላ በተባሉ ተጠርጣሪዎች ላይ ፖሊስ ምርመራውን አጠናቆ መዝገቡን ለአቃቤ ሕግ ማስረከቡን መንግስታዊ ዜና ማሰራጫ ፋና ዘግቧል። አቃቤ ሕግ ፍርድ ቤቱ ክሱን ለመመስረት የ15 ቀን ጊዜ እንዲሰጠው አቃቤ ሕግ ያቀረቡትን ጥያቄ ተቀብሏል። ተጠርጣሪዎቹን የዋስ መብት ጥያቄ ግን ውድቅ አድርጎ በማረፊያ ቤት እንዲቆዩ አዟል። ጠቅላይ ሚኒስትር አብይ አህመድ በአዲስ አበባው የድጋፍ ሰልፍ ላይ ንግግር አድርገው እንዳበቁ በደረሰው ፍንዳታ ሁለት ሰዎች ሲገደሉ ከ150 የሚበልጡ ሌሎች መቁሰላቸው አይዘነጋም።
በዚምባብዌው ፕሬዝደንታዊ ምርጫ ኤመርሰን ምናንጋጓ አሸነፉ። ሁከት ባስከተለውና ተጭበርብሯል የሚሉ ክሶች በሚሰሙበት ምርጫ ምናንጋጓ በምርጫ ኮሚሽኑ ሪፖርት መሰረት 50.8 ከመቶውን የመራጭ ድምፅ አግኝተው የተቃዋሚውን መሪ ኔልሰን ቻሚሳን በጥቂት የድምፅ ብልጫ አሸንፈዋል። ኤመርሰን ምናንጋጓ በትዊተር ባወጡት መግለጫ የዚምባብዌ ሪፐብሊክ ፕሬዝደንትነት ስቀበል በታላቅ ትህትና ነው ካሉ በኋላ ምርጫ ጣቢያዎች ላይ ብንከፋፈልም ህልማችን ግን አንድ ነው። ዛሬ አዲስ ምዕራፍ የምንጀምርበት በሰላምና በአንድነት ተያይዘን አዲሲቱን ዚምባብዌን የምንገነባበት ነው ብለዋል። 56 ከመቶን ድምፅ አግኝቻለሁ ያሉት ተቃዋሚው መሪ ኔልሰን ቻሚሳ በበኩላቸው ውጤቱን ውድቅ አድርገው የተሰረቀውን ድምፅ እንደምናስመልስ ነው ሲሉ ዝተዋል።
We want a proper result to be announced. We will pursue all means necessary.
ትክክለኛው የምርጫ ውጤት ይፋ እንዲደረግ እንፈልጋለን። ይሄ እንዲሆን አስፈላጊውን መንገድ ሁሉ ተጠቅመን እንታገላለን። ማለትም በህጋዊ እና ህገ መንግስታዊ መንገድ የህዝቡን ድምጽ እናስከብራለን። ህዝቡ ድምጹ ተሰርቋል፣ ይሄንን አንፈቅድም። የተከበሩ ሚስተር ምናንጋጓ ህዝቡን አክብሩ፣ ስልጣን በጉልበት አይንጠቁ።
ቻሚሳ የምርጫ ኮሚሽኑ ለምናንጋጓ አድልቶ ድምፅ አጭበርብሯል ሲሉ ከሰዋል። የኮሚሽኑ ሊቀመንበር ሁባኒ ሞዮ ለቪኦኤ በሰጡት ቃል ደግሞ የምርጫው ምዕራፍ ተዘግቷል፣ በፍርድ ቤት እስካልሆነ ድረስ አሁን የምንሰጠው አስተያየት የለም ብለዋል።
በኮንጎ ዲሞክራሲያዊ ሪፐብሊክ ከቅርብ ጊዜያት ወዲህ የተከሰተውን የኢቦላ መዛመት ለመከላከል የሚደረገው ጥረት ከባድ ችግር እንደተደቀነበት የዓለም ጤና ድርጅት አመልክቷል። አሁን ኢቦላ የገባበት ኪቡ ክፍለ ሀገር ቢያንስ ለ 20 ዓመታት ያህል በዘርና በፖለቲካ ግጭቶች ሲታመስ የቆየ ነው። ዘጋቢያችን ሊሳ ሽላይን የዓለም ጤና ድርጅቱ ጽፈት ቤት ከሚገኝበት ጄኔቫ ዘገባ ልካለች። አዳነች ፍሳዬ ታቀርበዋለች።
የዓለም የጤና ድርጅት ያስቸኳይ ጊዜ ምላሽ ኃላፊ ፒተር ሰላማ በሰሜን ኪቡ ክፍለ ሀገር የሚካሄደው የመከላከልና የማከም ስራ በሌላ ቦታዎች ከተከናወኑት ጥረቶች የከበደና ውስብስብ ይሆናል ብለዋል። ሰላማ ባለፈው ሚያዝያ ወር በኮንጎ ዲሞክራሲያዊ ሪፑብሊክ ኢካተር ክፍለ ሀገር ገብቶ የነበረውን ኢቦላ በመከላከል ተግባር በግንባር ቀደምትነት መስራታቸው ታውቋል።
On the scale of degree of difficulty trying to extinguish an outbreak of a deadly high.
በስራው ከባድነት ደረጃ ሲለካ በጦርነት ቀጣና ላይ እንዲህ አይነቱን ለከፍተኛ ህይወት አደጋ የሚዳርግ በሽታን ለመከላከል የሚደረገው ጥረት በማንኛውም መለኪያ ጣራ የደረሰ ይሆናል።
ሰሜን ክፍለ ሀገር በመትገኘው 60 ሺህ የሚሆን ህዝብ በሚኖርባት ማንጊና ከተማ 4 ወይም 6 ሰዎች በኢቦላነት የሚጠረጠር በሽታ እንደያዛቸው ዓለም አቀፍ የጤና ድርጅት ዘግቧል። እስካሁን ባለው ጊዜ 20 የሚሆኑ ህሙማን መሞታቸው ተዘግቧል። ይሁንና የሞቱት ሁሉ በኢቦላ በሽታ መሆኑን አልተረጋገጠም ተብሏል። የላብራቶሪ ጥናት ባመለከተው መሰረት በማንጊናና በኢኳተር ክፍለ ሀገር የገባው ኢቦላ ዛይር የተባለው አይነት እንደሆነ ሰላማ ገልጸዋል። ኢቦላ ዛይር መሆኑ ከተረጋገጠ በኢኳተር ክፍለ ሀገር የተጠቀሙበትን ክትባት መስጠት እንደሚቻል ሰላማ ጠቁመዋል። በሽታው ወደ ተዛመተባቸው ቦታዎች ክትባት ለማድረስ ዝግጅት እየተደረገ መሆኑንም ጠቁመዋል። መጥፎው ነገር የዛይሩ አይነት ኢቦላ ከሌሎቹ የበዛ ሞት እንደሚያስከትል፣ ከሌሎቹ የኢቦላ አይነቶች በአምሳ ከመቶ ምናልባትም ከዛ በላይ አሃዝ እንደሚሞቱ ሰላማ አስረድተዋል።
The good news is that we do have although it's still an investigational product a safe
ጥሩ ዜና አሁንም ገና ጥናት እየተደረገበት ቢሆንም አስተማማኝና ስኬት ያለው ክትባት መኖሩ ነው።
በጸጥታ ስጋት ምክንያት በሰሜን ኪቡ መንቀሳቀስ የባሰ ከባድ እንደሚሆን ሰላማ ገልጸዋል። በመዲናይቱ ኪንሻሳ ያለው 3000 የክትባት መድኃኒት አሁንኑ ማቅረብ እንደሚቻልም አክለዋል። 300 ሺህ የሚሆን ክትባትም በአጭር ጊዜ ማንቀሳቀስ ይቻላል ብለዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሰሜን ኮሪያ በኒውክሌርና በተወንጫፊ ሚሳይል መርሃ ግብሯን እንድትገታ በጸጥታው ምክር ቤት የተወሰደባትን እርምጃ ተግባራዊ እንዳታደርግ አግዟል በተባለ የሩሲያ ባንክ ላይ ማዕቀብ ጥለናል ሲል የዩናይትድ ስቴትስ የገንዘብ ሚኒስቴር አስታወቀ። ይህ ዛሬ ይፋ የተደረገው እርምጃ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ነገ ሲንጋፖር ላይ በሚሰባሰቡት የደቡብ ምስራቅ እስያ ሀገሮች መሪዎች ጉባኤ ላይ ፒዮንግያንግ ላይ ማዕቀቡን እንዳያቋርጡ መሪዎቹን ያሳስባሉ ተብሎ እየተጠበቀ ባለበት በአሁኑ ወቅት ነው። ፒዮንግያንግ የኒውክሌርና ሚሳይል መርሃ ግብሮቿን ለማብቃት ከዩናይትድ ስቴትስ ጋር እየተደራደረች መሆኗ ይታወቃል። የዩናይትድ ስቴትስ የገንዘብ ሚኒስቴር እንዳስታወቀው መቀመጫው ሞስኮ የሆነው አግሮሶይዝ የሚባል ባንክ በፒዮንግያንግ የመሳሪያ ግንባታ መርሃ ግብር እጁ አለበት ተብሎ በዩናይትድ ስቴትስ ስሙ ከተመዘገበ ግለሰብ ጋር በጥድፊያ መጠነ ሰፊ የገንዘብ ማስተላለፍ ተግባር ሲፈጽም ተደርሶበታል። ይህ በዚህ እንዳለ የዩናይትድ ስቴትስ ፕሬዚደንት ትራምፕ አስተዳደር ገቢ ንግድን አስመልክቶ የሚሰነዝረውን ዛቻ ተግባራዊ ካደረገ እኛም ከዩናይትድ ስቴትስ በሚመጣ 60 ቢሊዮን ዶላር የሚገመት ገቢ ንግድ ላይ አዲስ ቀረጥ እናስከፍላለን ስትል ቻይና አስጠንቅቃለች። ቻይና ማስጠንቀቂያውን የሰጠችው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ አርብ ሲንጋፖር ውስጥ የቻይናን የመንግስት አማካሪና የውጭ ጉዳይ ሚኒስትሯን ዋንግ ይን ካነጋገሩ ከጥቂት ጊዜ በኋላ መሆኑ ነው። ሁለቱ ባለስልጣናት ውይይታቸውን ካበቁ በኋላ ለጋዜጠኞች የሰጡት ቃል የለም። ውይይቱ ከመጀመሩ በፊትም ጋዜጠኞቹ ውጡ ተብለው ነበር።
በመጨረሻም የዩናይትድ ስቴትስ ዋና ዋና የብሔራዊ ጸጥታ ከፍተኛ ባለስልጣናት ትናንት ሐሙስ ባልተለመደ ሁኔታ በዋይት ሀውስ አንድ ላይ ሆነው ባደረጉት ገለጣ ሩሲያና ምናልባት ሌሎችም በመጪው ምርጫ ጣልቃ ለመግባት የሚያደርጉት ሙከራ አሳስቦናል ሲሉ አስታወቁ። ስጋታቸውን የገለጡት የብሔራዊ ደህንነት ዲሬክተሩ ዳን ኮትስ፣ የፌዴራል ምርመራ ቢሮ ዲሬክተር ክሪስቶፈር ሬይ፣ የአገር ደህንነት ሚኒስትሯ ክሪስቲን ኔልሰን እና የብሔራዊ ጸጥታ ቢሮ ዲሬክተሩ ጀነራል ፖል ናካሱ ናቸው። ግልጻው ከተደረገ ከጥቂት ሰዓታት በኋላ ፕሬዚዳንት ዶናልድ ትራምፕ ፔንሲልቬኒያ ውስጥ በተደረገ ህዝባዊ ስብሰባ ላይ ባሰሙት ቃል የሩሲያ ጣልቃ ገብነት ማስረጃዎች እየተጠናከሩ ቢሆንም ከዚያች አገር መሪ ቭላዲሚር ፑቲን ላይ ጠንከር ማለት የተሳናቸው መስለው ቀርበዋል። የውሸት ዜና እያቀረቡ ሩሲያ በምርጫ ጣልቃ ገብታለች እያሉ ይቀጥፋሉ ሲሉ ፕሬዚዳንቱ መገናኛ ብዙሃንን በሂስ እየጀለጡ ይገኛሉ።
በመጨረሻም የተባበሩት መንግስታት ድርጅት የየመኑ ልዩ ተወካይ የሀገሪቱን ተፋላሚ ወገኖች የሰላም ድርድር እንዲያደርጉ በሚያስችል ማዕቀፍ ላይ ጄኔቫ ላይ ተገናኝተው እንዲነጋገሩ ሊጋብዙ መሆኑ ተሰምቷል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል።
በዜና የተጀመረው ፕሮግራማችን እንደሰማችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
መልካም ምሽት በድጋሚ የምንመኝላችሁ ታዲያ አስተናጋጆቻችሁ ቆንጂት ታዬና
እኔም አዲሱ አበበ ነን።
የአርበኞች ግንቦት ሰባት አመራር በቅርቡ ኢትዮጵያ እንደሚገባ አስታውቋል።
ንቅናቄያችሁ የትጥቅ ትግሉን አቁሞ ወደ ሀገር ቤት እንደሚገባ አስታውቋል። ፓርቲ ሆኖ በመጪው ምርጫ ላይ እንዲሳተፍ ታቅዷል ወይ? ካቀደ እርስዎ በግሎ ለመወዳደር ያስባሉ? ዜግነቶ?
ይሄ ከአድማጮች የቀረበ ጥያቄ መሆኑ ነው። መልስ አለው።
ለፖለቲካ ድርጅት ተደራጅቶ ፓርቲ ሆኖ ለስልጣን ይወዳደራል አይወዳደርም የሚለው የድርጅቱ አባላት የጠቅላላ ጉባኤ ውሳኔ ስለሆነ እስካሁን የተወሰነ ነገር አይደለም። ነገር ግን የአባላትና አስተያየት መሰብሰቢያ የሚያመለክተው እንደ ፓርቲ ሆኖ የሚቋቋም እንደሆነ ነው።
የጥያቄው መልስ ፕሮግራም እንግዳችን ዋና ጸሐፊው አቶ አንዳርጋቸው ጽጌ ናቸው። መልስ ሰጡት ቀደም ሲል ለተሰማው ጥያቄ። የውይይቱ ክፍል አንድ መሰናዶ ይቀርባል ዛሬ በሁለተኛው አጋማሽ።
ወደ ዕለቱ አብይ ርዕስ ዘገባ ይሆናል አሁንም እናልፈው።
ኢትዮጵያ በጅቡቲና በኤርትራ መካከል ያለውን ልዩነት ለመፍታት የሽምግልና ሚና የመጫወት ፍላጎት እንዳላት የውጭ ጉዳይ ሚኒስቴር አስታወቀ። ኢትዮጵያ የአሰብን ወደብ መጠቀም ብትጀምር እንኳ የጅቡቲ ወደብ ዋነኛ አማራጭ ሆኖ እንደሚቀጥልም ሚኒስቴሩ አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑትን አቶ መለስ አለምን ያነጋገረው ዘጋቢያችን እስክንድር ፍሬው ተከታዩን ልኳል።
ከኤርትራ ጋር እየተፈጠረ ያለው ሰላም ትሩፋት ለሌሎችም ጎረቤት ሀገራት እንዲተርፍ የጠቅላይ ሚኒስትር ዶክተር አብይ አህመድ ፍላጎት ነው። ይህ በተለያዩ አጋጣሚዎች ተገልጿል። ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር የፈጠሩት ሰላምና የመሰረቱት የግል ግንኙነት፣ ከጅቡቲው እስማኤል ጊሌ ጋር የዘለቀው መልካም ወዳጅነት ደግሞ ለሌላ የሰላም ስምምነት በር ሊከፍት የተዘጋጀ ይመስላል። በድንበር ይገባኛል ጥያቄ የሚወዛገቡት የጅቡቲና የኤርትራ መሪዎች አሁን ካለው ተጨባጭ ሁኔታ አንጻር ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ጥሩ የሚባል ግንኙነት አላቸው። እናም ኢትዮጵያ ይህንን ጥሩ ግንኙነት በመጠቀም በኤርትራና በጅቡቲ መካከል የሽምግልና ሚና ለመጫወት ዝግጁ መሆኗ ተገልጿል። የውጭ ጉዳይ ሚኒስቴር ቃል አቀባይ መለስ አለም ይህንኑ ነው ለአሜሪካ ድምጽ ያብራሩት።
እንግዲህ በኢትዮጵያ መንግስት በኩል ያለው አቋም ከኤርትራ ጋር ያለው ችግር መፈታት ከሁለቱ ሀገሮች ባለፈ ለአካባቢው ሀገሮችም ትልቅ ትርጉም አለው። ጠቀሜታው የጎላ ነው። ከኤርትራ ጋር የመቀራረብ ወዳጅነት የመስረት በህዝቦች መካከል አዲስ ቤተሰብነት ግንኙነት የሚመሰረተው ማንንም ሀገር ለመነጠል የትኛውንም ሀገር ለመንቀፍ ጥግ ለማስያዝ የሚደረግ እርምጃ አይደለም። ከኢትዮጵያ ብሔራዊ ደህንነትም ጥቅም አንጻር አስፈላጊ ስለሆነ ጅቡቲ ደግሞ በጣም ወዳጅ ሀገር ናት፣ ጎረቤት ሀገር ናት፣ ወዳጅ ህዝብ ነው። ከኤርትራ ጋር ያለው ችግር እንዲፈታ ኢትዮጵያ በአፍሪካ ቀንድ እንዳለች ትልቅ ሀገር፣ ትልቅ ህዝብ ኃላፊነትም አለባት። በዚህ መንፈስ እንቅስቃሴ ታደርጋለች። ሰላሙ ትሩፋት ለእነሱም እንዲደርስ በመሪዎቻችን በኩል ጽኑ ፍላጎት አለን። በሁለቱ ሀገሮች መካከል የሸምጋይነት ሚና እንዲኖር ፍላጎት አለን።
ከዚህ አንጻር የተጀመሩ ተግባራዊ እንቅስቃሴዎች አሉ። የሸምጋይነት ሚና ለመጫወት ፍላጎት አለ ብለውኛል።
እንግዲህ በመንግስት በኩል ይሄ ፍላጎት መሪዎቻችን በኩል ተገልጿል። ዝርዝር ጉዳዮችን አሁን አስተያየት መስጠት አልችልም።
ከኤርትራ ጋር እየተፈጠረ ያለው ሰላም ለኢትዮጵያ ተጨማሪ የወደብ አማራጭ የሚከፍትና አሰብን የመጠቀም እድል የሚያመቻች ነው። ኢትዮጵያ ለወጭና ለገቢ ንግዷ በዋነኛነት የጅቡቲን ወደብ ስትጠቀም መቆየቷም ይታወሳል። ቃል አቀባዩ አቶ መለስ እንደሚሉት ታዲያ ከኤርትራ ጋር እየተሻሻለ ያለው ግንኙነት ሊያስገኝ የሚችለው የወደብ አማራጭ በጅቡቲ በኩል የፈጠረው ቅሬታ የለም። የጅቡቲ ወደብም የኢትዮጵያ ዋነኛ የወደብ አማራጭ ሆኖ እንደሚቀጥል ነው ቃል አቀባዩ የተናገሩት።
ኢትዮጵያ በጣም ትልቅ ሀገር ናት። ሰፊ መልክዓ ምድር አለ። የአሰብ ወደብ የሚቀርብባቸው ቦታዎች አሉ። የጅቡቲ ወደብ የሚቀርብባቸው አሉ። ይሄን አንድ ማስተካከል ያስፈልጋል። ሁለተኛ፣ ሀገሪቱ ውስጥ ካለው በጣም ሰፊ የኢኮኖሚ ግስጋሴና እድገት አንጻር ተጨማሪ ወደብ አማራጮችን እንፈልጋለን። የወደብ አማራጭ ሲፈልግ የላሙ ፕሮጀክት ሲጠናቀቅ የሞምባሳ ወደብን በዋነኛነት ለደቡብና ደቡብ ምስራቅ ኢትዮጵያ አካባቢዎች መጠቀም ያስፈልገናል። የፖርት ሱዳን በተመለከተ ለሰሜንና ሰሜን ምዕራብ አካባቢ እየተጠቀምን ነው። የጅቡቲ ወደብ ዋነኛ የወደብ አማራጫችን ሆኖ ይቀጥላል። ሰፊ ገንዘብ አፍሰንበታል። ወደ
አሰብን መጠቀም ቢጀመርም
የአሰብን ወደብን መጠቀም ቢጀመርም ወደ 12 ቢሊዮን የሚያወጣ የመሰረተ ልማት ግንባታ ተካሂዷል። የባቡር፣ የመንገድ ወደብ አማራጮችን የመፈለግ ጉዳይ የአሰብ ወደብ ሲመጣ ተጨማሪ ወደብ አማራጭ ይሆናል። ይሄ ኢኮኖሚ ግስጋሴ በዚሁ ከቀጠል ተጨማሪ ወደብ የማያስፈልገን ምንም ምክንያት የለምና በጅቡቲ በኩል ይሄ መረዳት አለ።
ስለዚህ የተገለጸ ቅሬታ የለም በይፋ ማለት ነው?
ቅሬታ የላቸው።
በኢትዮጵያና በኤርትራ መካከል እየተሻሻለ የመጣው ግንኙነት አሜሪካን ጨምሮ ከተለያዩ ሀገራት አዎንታዊ አስተያየት እያስከተለ መሆኑንም የውጭ ጉዳይ ሚኒስቴር ቃል አቀባይ ጠቅሰዋል። በቅርቡ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በዋሽንግተን የተነጋገሩት የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ ይህንኑ ማንጸባረቃቸውንም ጠቁመዋል።
ክቡር ጠቅላይ ሚኒስትሩ ዋሽንግተን በነበራቸው ቆይታ ከኢትዮጵያውያን ጋር ከመገናኘት በተጨማሪ ከአሜሪካ መንግስት አስተዳደር ምክትል ፕሬዚደንት ማይክ ፔንስ ጋር ተገናኝተው ከአንድ ሰዓት የበለጠ ፍሬያማ በወዳጅነት ላይ የተመሰረተ ውይይት አካሂዷል። የውይይቶቹ ትኩረቶች በኢትዮጵያና አሜሪካ መካከል ያለው የሁለትዮሽ ግንኙነት፣ በኢትዮጵያ ያለው ወቅታዊ ሁኔታ እንዲሁም በአፍሪካ ቀንድ ሰላምና መረጋጋት ላይ ያተኮረ ነው። ከኢትዮጵያና አሜሪካ ግንኙነት አንጻር ይሄ ከ100 ዓመት በላይ የዘለቀው ግንኙነት የበለጠ እንዲተናከር የአሜሪካ ፍላጎት መሆኑን በክቡር ጠቅላይ ሚኒስትሩ ኃላፊነት ጊዜም በእነሱ በኩል ይሄው ግንኙነት ወደ ላቀ ደረጃ እንዲደርስ ፍላጎት እንዳላቸው ገልጸዋል። በ120 ቀናት ውስጥ ኢትዮጵያ ውስጥ የተከናወኑ ዘርፈ ብዙ ስራዎች አሉ። በተለይም የማሻሻያ እርምጃዎች አሉ። የፖለቲካ ምህዳሩን ለማስፋት የተካሄዱ እንቅስቃሴዎች አሉ። በኢትዮጵያውያን ዘንድ የአንድነት፣ የቅርባይነት፣ የመተባበር ስራ እየተሰራ ነው። ጠቅላይ ሚኒስትሩ በአካባቢው ሀገሮችና በመላው ሀገሪቱ ጉብኝት በማድረግ የኢትዮጵያ መንግስትን አቋም፣ ፍላጎትና ራዕይ በሚገባ ማስረዳት ችለዋል። ይሄ በአሜሪካ በኩል በጥሩ ጎኑ የሚታይ ሊበረታታ የሚገባው እርምጃ እንደሆነ ምክትል ፕሬዚደንት ማይክ ለክቡር ጠቅላይ ሚኒስትሩ ገልጸውላቸዋል። ሌላኛው እንግዲህ በአፍሪካ ቀንድ ውስጥ እና በአጠቃላይም በአፍሪካ ትልቅ የሰላም ስኬት ተደርጎ እየተጠቀሰ ያለው በኢትዮጵያና ኤርትራ መካከል ያለው መቀራረብ፣ ወዳጅነት በዚህ በኩል ክቡር ጠቅላይ ሚኒስትሩ ከባለ ሲመታቸው ቀን ጀምሮ ከኤርትራ ጋር ያለው ግንኙነት እንዲሻሻል ላሳዩት ድፍረት የተሞላበት ቅንነት የተሞላበት ቆራጥ ውሳኔ ሙገሳቸውን ገልጸውላቸዋል። በኢትዮጵያና ኤርትራ መካከል ያለው ሰላም ከሁለቱ ሀገሮች ባለፈ ለአፍሪካ ቀንድ ሰላም ትልቅ ትርጉም እንዳለው፣ አስተዋጽኦ እንዳለው የሁለቱን ሀገሮች ስትራቴጂካዊ የጸጥታና ሰላም ደህንነት ጥቅም እንደሚያስከብር የገለጹበት ስብሰባ ነው የነበረው። በአጠቃላይ በክቡር ጠቅላይ ሚኒስትሩና ምክትል ፕሬዚደንት ማይክ ፔንስ መካከል የተካሄደው በጣም ፍሬያማ ወዳጅነት የተሞላበት የሁለቱ አገሮች ጋራ ጥቅም የተረጋገጠበት ነው ብሎ ማለት ይቻላል።
በአገር ውስጥና በውጭ ያለው ሲኖዶስ በሚል ለሁለት ተከፍላ የቆየችው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ወደ አንድነት እንድትመጣ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ አስተዋጽኦ አድርገዋል። የማስታረቅ ጥረታቸውን ወደ ኤርትራን በማሸጋገር በዚያ ባለችው የኦርቶዶክስ ቤተ ክርስቲያን ውስጥ የተፈጠረውን ልዩነት ለመፍታት እንደሚሰሩ መግለጻቸውም ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ቀጥሎ የሚቀርበው በትናንትና ዕለት የተጀመረ ቅንብር ነው። ለቀናት የዘለቀውን የዩናይትድ ስቴትስ ጉብኝታቸውን አጠናቀው ከትናንት በስቲያ ወደ አዲስ አበባ የተመለሱት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከምሁራንና ከቢዝነስ እንዲሁም ከማህበረሰብ ድርጅቶች አባላት ጋር ያደረጉት ውይይት ዋሽንግተን ዲሲ ላይ ከተገኙባቸው በርካታ መድረኮች ውስጥ አንዱ ነበረ። ዲሞክራሲያዊ ምርጫን፣ የንግግርና የፕሬስ ነጻነትን፣ የመደራጀት መብትን፣ የበጎ ፈቃድ አገልግሎትን ሚና፣ በፖለቲካ ጎራ የሴቶችን ተሳትፎና ሌሎች አበይት ጉዳዮችን አስመልክቶ ለቀረቡላቸው ጥያቄዎች መልስ ሰጥተዋል ጠቅላይ ሚኒስትሩ። ይህን መድረክ የተከታተለው አሉላ ከበደ ትናንት ምሽት ካቀረበው ሁለተኛውን ክፍል አሁን ያሰማናል።
አንድነታችን ጌጣችን መሆኑን በአድዋ ድል አስመስክረናል ሲሉ የቀደመውን የኢትዮጵያ የነጻነት ተጋድሎ ታሪክ ያስታወሱት ትብብር የኢትዮጵያ ማህበረሰባዊ ድርጅቶች ማዕከል የተባለው ማህበር ሊቀመንበር አቶ በትሩ ገብረ እግዚአብሔር ናቸው። ድርሻችን የሁሉም ዜጎች የሆነች ነጻ አገር መመስረት፣ ድርሻችንም አገራችን ስለምታደርግልን መጠየቅ ሳይሆን እኛ ዜጎቿ ስለምናደርግላት እንጂ ሲሉ አንድ ገናና የቀደሙ ዩናይትድ ስቴትስ ፕሬዚዳንት ያሉትን የድርጅታቸው ትብብር ጥሪ አድርገውታል።
እንደ ማህበረሰባዊ ድርጅቶች ትብብር የእኛ ድርሻ ሁሉንም ዜጎች በእኩልነትና በነጻነት በአንድነትና በሰላም ለማኖር የምትችል የህግና የህዝብ የበላይነት የነገሰባት ፍትህና እድገት የሰፈነባት ኢትዮጵያን ለመገንባት የሚደረገውን የለውጥ እንቅስቃሴ ማበረታታትና ማገዝ ነው። በመሆኑ አጭር መልእክት ለማስተላለፍ ባገኘሁት በዚህ ታሪካዊ ድል ከግማሽ ምዕተ ዓመት በፊት እንደ እርስዎ ወጣትና ተወዳጅ የነበሩት የአሜሪካ ፕሬዚዳንት ጆን ኤፍ ኬነዲ እንዳሉት አገሬ ምን ልታደርግልኝ ትችላለች ሳይሆን ለሀገሬ ምን ላደርግላት እችላለሁ በሚለው ጥያቄ ላይ ማተኮር ተገቢ ስለመሰለኝ በአጠቃላይ ከሀገር ውጭ የሚኖሩ ኢትዮጵያውያንን እንድናተኩር መማጸን ነው። ኢትዮጵያ በአንድነቷና በነጻነቷ ካፍራና ከሰራ በዛ ነው።
አቶ በትሩ እንደ ማህበረሰባዊ ድርጅቶች እንደ ዜጋ ድርሻችን ነው ያሉትን ያለማወላወል እንስራ ይበሉ እንጂ በአሳሪ ሕጎች ላይ መድረግ አለበት የሚሉትን ማሻሻያ አስፈላጊነት ጨምሮ የመነቃቃትና የአንድነት ተስፋ ስሜት ያሳደሩባቸውን ጠቅላይ ሚኒስትር አብይ አህመድ አስተዳደርም በፊናው እውን እንዲያደርግ ጠይቀዋል። ጠቅላይ ሚኒስትሩም ይመልሳሉ። በትላንት ምሽቱ ቅንብራችን ጀመር አድርገውታል።
በዚህ አጋጣሚ እናንተ መጠየቅ የምንፈልገው በጣም ሲኒየር ትልልቅ ሰዎች አላችሁ፣ መታችሁ በመምከር በመደገፍ ማገዝ ትችላላችሁ። በሚችሉበት መንገድ ዋይት ሀውስ ሚኒስትሩን አፍስ ያላችሁ ፕራይም ሚኒስትር ኦፊስ ለእናንተ ክፍት ነው። በምክር ቤት አካባቢ የሚሰሩ ፓርላማ እንደዚህ ክፍት ነው። በዲፕሎማቲክ ኤሪያ መስራት የሚፈልጉ ሰዎች ውጭ ጉዳይ ክፍት ነው። ማስተማር የሚፈልጉ ሰዎች ዩኒቨርሲቲዎቻችን ክፍት ናቸው። እናንተ በላይ አቶ በቱ ካንስባቸው አንኳር ጥያቄዎች ውስጥ የህግ ማሻሻያ የሚሹ ጉዳዮች ያሉበት እየሰራንበት ነው። ቀደም ሲል ነበረ መጠቀም ገልቸዋለሁ። በጋራ እንሰራበታለን። ምርጫና ዲሞክራሲያዊነት እንደሚመለከት ሰፊ ሀሳብ አንስተዋል። አልቲሜትሊ የእኛ ግብ ኢትዮጵያ ውስጥ ዲሞክራሲያዊ ምርጫ ማድረግ ከዚህ ያለፈ ምንም ህልምን ግብም የለም። ዲሞክራሲያዊ ምርጫ ኢትዮጵያ ውስጥ ማየት ነው የምንፈልገው። ከዲሞክራሲያዊ ምርጫ ውጭ እውነት ነው ነግራችሁ ለአንድ ሰዓትም ኢትዮጵያ የማገልገል ፍላጎት የለም። እናንተ እንዳላችሁ መግዛት መንዳት ብዙ ጊዜ አይተናል። አሁን የሚያስፈልገን ማገልገል ነው። ለማገልገል ደግሞ የተገልጋይ ፍቃድ ያስፈልጋል። የተገልጋይ ፍቃድ የሌለበት ማገልገል ሙሉ ስለማይሆን አትጠራጠሩ፣ ምርጫችን ዴሞክራሲያዊ ይሆናል የሚል ጽኑ እምነት በእኛ በኩል አለ።
ጠቅላይ ሚኒስትሩ ለቀረቡላቸው ጥያቄዎች መልስ መስጠት ብቻ ሳይሆን የራሳቸውን ጥያቄም ወደ መድረኩ ሰንዝረዋል። በውጭ ያለውን ኢትዮጵያዊ ደጋግሞ ሲጠይቁ የሚሰማ አንድ ጥያቄ በዚህ መድረክም ጎልቶ ተሰምቷል። የበጎ ፍቃድ አገልግሎት። በዚህኛው ታዲያ የማገልገል ፍቃድ የጠየቁባቸውን ሐሳባቸውን ይልቁንም ባህሉን በማሰልጠንና በማስረጹ ረገድ በባህሉ ተኮትኩተው ያደጉ ታዳጊ ወጣቶች ያላቸውን የላቀ ሚና ልዩ ትኩረታቸው ማድረግ የመረጡ ይመስላል። ቀደም ብሎ በቴክኒክ ብልሽት በስህተት የተከፈለ የተወሰነ ድምፅ ተሰምቷል። መልሰን እንስማው።
በዚህ አጋጣሚ እናንተ መጠየቅ የምፈልገው በጣም ሲኒየር ትልልቅ ሰዎች አላችሁ፣ መታችሁ በመምከር በመደገፍ ማገዝ ትችላላችሁ። የምትችሉበት መንገድ ዋይት ሃውስ ሚኒስትሩን አትክ ያላችሁ ፕራይም ሚኒስትር ኦፊስ ለእናንተ ክፍት ነው። በምትሌት በምድር ቤት አካባቢ የሚሰሩ ፓርላማ እንደዚህ ክፍት ነው። በዲፕሎማቲክ ኤሪያ መስራት የምትፈልጉ ሰዎች ውጭ ጉዳይ ክፍት ነው። ማስተዋል የምትፈልጉ ሰዎች ዩኒቨርሲቲዎቻችን ክፍት ናቸው። ከእናንተ በላይ ግን እኔ ጠይቃችሁ የምፈልገው ልጆቻችሁ ነው።
ሴቶችም አለን ሲሉ በመድረኩ ለተሰማ ቀደም ያለ ጥያቄ በቀጥታ መልስ በመስጠት የተንደረደሩት ደግሞ በመድረኩ ብቸኛው ተናጋሪ የነበሩት የዋሽንግተኑ የኢትዮጵያ ሴቶች የመብት ማዕከል ሊቀመንበር ወይዘሮ ሮማን አባተ ናቸው። ሰላም የጦርነት ተተኪ ወይም የጦርነት ያለመኖር አይደለም ሲሉ 27 ዓመታት የዘለቀው ማዕከላቸው እንደምንና ለምን እንደቆመም አስረድተዋል።
ጠቅላይ ሚኒስትር ዶክተር አብይ አህመድ በራሴና በኢትዮጵያ ሴቶች የመብት ማዕከል ሴንተርስ ፎር ራይትስ ኦፍ ኢትዮጵያ ውመን አመራርና አባላትን እንኳን ደህና መጡ እላለሁ። የኢትዮጵያ ሴቶች መብት ማዕከል ከተመሰረተ 27 ዓመት ሲሆን ከኢህአዴግ ጋር በእድሜ እኩል ነው። የኢትዮጵያ ሴቶች መብት ማዕከል ስራውን የጀመረው በ1991 ዓ.ም እንደ ኤሮፓያን አቆጣጠር የኢትዮጵያ ወታደሮች እርቃናቸውን ሲበተኑ እንዲሁም ከኢትዮጵያዊ ወለዳችሁ ተብለው ኤርትራውያን ሴቶች ከነልጆቻቸው ወደ ኢትዮጵያ ሲባረሩ ለእነርሱ የመጠለያ የሚሆን የድንኳንና የብርድ ልብስ እርዳታ በማሰባሰብ ነው። እንደሚታወቀው ሰላም የጦርነት አለመኖር አይደለም። የሰው ልጅ የመናገር በነፃነት የማሰብና ሰርቶ የማደር መብት ከሌለው ከአንድ ሀገር ሰላም አለ ሊባል አያስደፍርም። ስለዚህ ኢትዮጵያ ወደፊት እናቶች ልጆቿ በግፍ ተገለው የሚቀሩባት ሳይሆን ልጆች ወላጆችን የሚጦሩባት፣ ሴቶች በትምህርት ሳንጸው በራሳቸው በመተማመን ከወንድሞቻቸው እኩል ማህበረሰባቸውን የሚያደርጉባት፣ ህዝብ በግለሰቦች ብቻ ሳይሆን በህግ የበላይነት የሚተዳደርባት ሀገር እንድትሆን ምኞታችንና እንትረን የምንሰራበት አላማ ነው።
የተማሩና ብቁ ሴቶች በአስተዳደረው ማሳተፍ መጀመሩ ያስመሰግኖታል ሲሉ ጠቅላይ ሚኒስትሩን ያወደሱት የኢትዮጵያ ሴቶች የመብት ማዕከሏ ሊቀመንበር ወይዘሮ ሮማን ሴቶች እኩል የትምህርት ዕድል ማግኘት እንዲችሉም ያግዙ ሲሉ አሳስበዋል። ከተናጋሪዎቹ ሁሉ ተለይተው ንግግራቸውን በተሰጣቸው ጊዜ ውስጥ በማጠናቀቃቸውም ወይዘሮ ሮማን በአስተባባሪዎቹ ተመስግነዋል። እንዲህ ባለው መድረክ ተናጋሪ ሆኜ መገኘቴ ወይም መገኘት መቻሌ ራሱ የለውጡ አመላካች ነው ሲል ንግግሩን የጀመረው የኢሳት ራዲዮና ቴሌቪዥን ስራ አስኪያጅ አቶ አበበ ገላው ነው።
ዛሬ የኔ እዚህ መቆም ምናልባት ብዙዎቻችን እንደምትገነዘቡ በኢትዮጵያ ውስጥ አዲስ የታሪክ ምዕራፍ መክፈቱን ገላጭ ነው። የተከበሩት ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የተከበሩ የኦሮሚያ ፕሬዚደንት አቶ ለማ መገርሳ፣ የተከበራችሁ ከኢትዮጵያ ድረስ የመጣችሁ እንግዶች፣ የተከበራችሁ ውድ ወገኖቼ፣ ከሁሉ በማስቀደም የዘመናት ጩኸታችንን ሰምቶ ግፍና መከራችንን ቆጥሮ እንባችንን አብሶ አገራችንን ከታላቅ አደጋና ድቅድቅ ጨለማ አውጥቶ ወደ ተስፋ መንገድ ለመራት ለሃያሉ ፈጣሪያችን ዘላለማዊ ክብርና ምስጋና ይድረሰው። ክቡር ጠቅላይ ሚኒስትራችን፣ በዚህ ታሪካዊ ዕለት የሃያሉ ፈጣሪ ፍቃድ ሆኖ እርስዎን በተቃውሞና በቁጣ ሳይሆን በፍቅርና በትህትና እንኳን ደህና መጡ ስል ኢትዮጵያ እውነተኛ ከጥቁሩ ህዝብ የወገነ መሪ ማግኘቷና እኛ አዲስ የታሪክ ምዕራፍ ላይ መድረሳችንን በሙሉ ልቤ በመቀበል ነው።
አድማጮች፣ የንግግርና የፕሬስ ነጻነትን እንዲሁም የመደራጀትን መብትን ጨምሮ ጋዜጠኛው አበበ ገላው ላነሳቸውና ሌሎች በመድረኩ የተነሱ ጥያቄዎችን ጠቅላይ ሚኒስትሩ አስተናግደዋል። ታዲያ የተመደበልን ጊዜ በመጠናቀቁ ሙሉውን ማቅረብ አልቻልንም። ሙሉ ዘገባውንና የቴሌቪዥን ቅንብሩን በድረ ገጻችንና በፌስቡክ ገጻችን ተከታተሉ። በዚሁ ይጠናቀቃል።
አሉላን ለቅንብሩ እናመሰግናለን። ወደሚቀጥለውና ወደ መጨረሻው የትንታኔ ክፍል እናልፋለን
ይሆናል።
በጠቅላይ ሚኒስትር አብይ አህመድ የምትመራው ኢትዮጵያ ወደ ፍትህና ትክክለኛ ዲሞክራሲያዊ ስርዓት እያመራች ነው፣ ልንደግፈው ይገባል የሚሉ ድምጾች ከየአቅጣጫው ከኢትዮጵያም ከኢትዮጵያ ውጭም እየተሰሙ ናቸው። የሰሞኑን የጠቅላይ ሚኒስትሩን የዩናይትድ ስቴትስ ጉብኝት በተመለከተ እንኳ የኢትዮጵያ ውጭ ጉዳይ ሚኒስቴር ዲፕሎማሲያዊ ስኬት ብሎታል። ይህን የተሳካ አመራር ነው ኢትዮጵያውያን በያሉበት እየደግፉና እያበረታቱ ያሉት።
በአሁኑ ሰዓት ካናዳ ኦታዋ የሚገኘው የኢትዮጵያውያን ማህበረሰብ አባላትም ይህንኑ ነው እያደረጉ ያሉት። ሰልፈኛው ከወዴት ከወዴት እንደተሰባሰበና ምን ያህል ሕዝብ እንደተገኘ በመግለጽ የሚጀምሩት ታዲያ ከአስተባባሪዎቹ አንዱ አቶ ግርማ ለማ ናቸው። አዲሱን ያነጋገራቸው
ኢትዮጵያ አንድ
በዋናነት ከወጣ ሲሆን ከሆን ሞንትሪያልን ብዙ ሰዎች መጥተዋል፣ አብረው ተሰልፈዋል። ከአንድ ሺህ ሰው ያላነሰ ሰው ነው አሁን ያለው።
ዛሬ እንግዲህ ለጠቅላይ ሚኒስትር አብይ አህመድ አመራር ድጋፍ ለመስጠት በየቦታው የሚደረገው ሰልፍ አንዱ አካል የኦታዋ ካናዳ ነው እና በምን አይነት ነው ድጋፍ የምታደርጉት ወይም ልታደርጉ ያሰባችሁት?
አሁን የቀረበውን ጥሪ በመቀበል ይሄ ለአይነ ስውራን ለአካል እርዳታ የሚደረግበትን ነገር ጥሪ ስላቀረቡ ጠቅላይ ሚኒስትሩ እሱን በመደገፍ ወደፊት ደግሞ በሙያቸው የሚያገለግሉ ሰዎች ወደዛ ሄደው የሚረዱበትን ሁኔታ ማመቻቸት፣ እንደዚህ የመሳሰሉ ነገሮች ላይ ነው እንግዲህ ለጊዜው እየታሰበ ያለው።
እንደሚያስታውሱ ጠቅላይ ሚኒስትሩ አንድ ቃል ተናግረዋል። በተለይ በገንዘብ ረገድ እያንዳንዱ ኢትዮጵያዊ በቀን አንድ ብር ቢያዋጣ የሚል ነገር እና በዚህ በኩልስ ምን ጥረት ታደርጋላችሁ ወይም አስባችኋል?
ህዝቡ ፈቃደኛ ነው። በአብያተ ክርስቲያንም በኩል ይሄ ነገር ተነስቶ ነበር። ሁሉም ሰው ፈቃደኛ ነን ለመተባበር ነው የሚለው። አሁን እንግዲህ እንዴት እንደሚጀመር ነው ዋናው እየጠበቀ ያለው።
ቀደም ሲል ከመፈክሩ ጀርባ ተናጋሪዎችም ድምጻቸው ይሰማ ነበር እና ተናጋሪ እንግዶች ነበሩ። ምንም እነማን እነማን ከየት ከየት ተገኙላችሁ?
እንግዲህ ዋናው ተናጋሪዎቹ የሰልፉ አስተባባሪዎች ናቸው። ከኦሮሞ ኮሚኒቲ፣ ከኢትዮጵያ ኮሚኒቲ በአሁኑ ሰዓት እየተናገሩ ደግሞ ያሉት የኦቶዋ ቅዱስ ተክለ ሃይማኖት ቤተክርስቲያን ናቸው የሚናገሩ ያሉት።
ከዚህ ቀደም ኦቶዋን አውቃታለሁ እና የተለያዩ ማህበረሰብ አባሎች አሉ፣ በኦሮሞውም በክርስትናውም። በክርስትናውም ረገድ ደግሞ የፕሮቴስታንትም የተለያዩ አሉ እና ምናልባት ይሄ የመደመር ዘመን እንግዲህ እነዚህም ሁሉ አንድ ላይ ደምሯል፣ ታይቷል። አቶ
አዎ፣ በእርግጥ እንደውም የሚደንቅ ነገር ዛሬ ሁሉም የእምነት አብያተ እምነቶች ተወክለዋል፣ መጥተዋል። ከአሁን በፊት እንደዚህ ያደርጉም ነበረ። የፕሮቴስታንት እምነት ተከታይ ወንድሞቻችን እናቶቻችን በብዛት አሉ።
ምናልባት ይሄን አንድነት ለመጠበቅ እንግዲህ ወደፊት ምን ለማድረግ አቅዳቸዋል? ምናልባት ዛሬ ድጋፍ እንደምታደርጉ ከማስተዋወቅ ወይም ከመግለጥ በስተቀር አዲስ ነገር የለምና ይሄ አንድነቱ እንዲቀጥል በእናንተ በአስተባባሪዎቹም በኩል ወደፊት ቀጣይ ስራ ይኖራል ብዬ አስባለሁ። ምን አቅዳቸዋል?
ልክ ነው፣ ይሄ ታስቦበታል። ይሄኛው ኮሚቴ ጊዜያዊ ኮሚቴ ነው። እንግዲህ ከተለያዩ እምነቶችና ከተለያዩ የማህበረሰብ ክፍሎች የወጡ ሰዎችን በማሰባሰብ ለወደፊቱ አንድ ላይ የሚሰራበትን ሁኔታ ለማመቻቸት ጥረት ይደረጋል።
በጣም አመሰግናለሁ አቶ ግርማ።
እንግዲህ ምንድን ነው እንደምታውቀው ይሄ ጅምር ነው። ወደፊት እንዲቀጥል የህዝብ ኃይልና ጉልበት መሆኑን ጅምር ለማሳየት ነው ይህን ህዝባዊ ስብሰባ ያዘጋጀን።
አመሰግናለሁ ለዛሬው አቶ ግርማ ለማ የዛሬው ሰልፍ
ስለተሰጠን ድል በጣም አመሰግናለሁ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከምሽቱ 3 ሰዓት ከ35 በኢትዮጵያና አካባቢ ሆኗል። አሁን
የአርብ ምሽት ፕሮግራም ሁለተኛው አጋማሽ አሁን ይጀመራል። ቀዳሚው ለጥያቄው መልስ ክፍል አንድ ይሆናል።
የአርበኞች ግንቦት ሰባት ንቅናቄ ባለፈው ማክሰኞ በኢትዮጵያ በአሁኑ ሰዓት ሰላማዊና ህጋዊ ተቃውሞ ለማድረግ ስለሚቻል በአንድ ወር ውስጥ አመራሩ ማለት ነው ወደ ሀገር እንደሚመለስ አስታውቋል። ይህን ማስታወቂያ ይዘን አድማጮች ለድርጅቱ ያላቸውን ጥያቄ ለአመራሩ እንዲያቀርብ መድረክ ከፍተናል። የንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ ዛሬ ከሚመልሷቸው ጥያቄዎች መካከል ንቅናቄ ወደ ፓርቲነት ይለወጣልን? ከሌሎቹ ፓርቲዎች ጋርስ ይዋሃዳል? የሚሉና ሌሎችንም ይገኙባቸዋል። ትዝታ በላቸው ነች የአድማጮችን ጥያቄ ወደ አቶ አንዳርጋቸው የምታደርሰው።
እሺ፣ በጣም ነው የማመሰግነው የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ በቪኦኤ ላይ ቀርበው የአድማጮቻችንን ጥያቄ ለመመለስ ፈቃደኛ ስለሆኑ። በነገሮት ላይ በርካታ ጥያቄ በአጭር ጊዜ ውስጥ ነው ያገኘ ነው። በፌስቡክ እንዲሁም በሬዲዮ ፕሮግራም አሰራጭተን ነበረ። በአጠቃላይ ለማለት ይቻላል እርሶን እያመሰገኑ ነው። ስለከፈሉልን መስዋዕትነት እጅግ እናመሰግናለን ብለው ነው። በየጥያቄው ላይ እንዳላነሳ ሁሉም አድናቆት እየገለጹ ነው እና ይሄንን በቅድሚያ ልግለጽ ብዬ ነው።
በጣም አመሰግናለሁ ትዝታ ለዚህ ፕሮግራም ስለጋበሽኝ። ይህንንም ምስጋና ላቀረቡት ኢትዮጵያውያን ወገኖቼ እኔም ከከፍተኛ ደረጃ አመሰግናቸዋለሁ።
አመሰግናለሁ። ወደ ጥያቄው እንግባ። መጀመሪያ የማሰማው ጥያቄ በድምጽ የመጣልን ነው፣ እንስማው አብረን።
ጤና ይስጥልኝ፣ ዳኝ ይባላለሁ። ከሲያትል ነው የምደውለው። ለአቶ አንዳርጋቸው ጥያቄ አንደኛ፣ ንቅናቄያችሁ የትጥቅ ትግሉን አቁሞ ወደ ሀገር ቤት እንደሚገባ አሳውቋል። ፓርቲ ሆኖ በመጪው ምርጫ ላይ ሊሳተፍ አቅዷል ወይ? ካቀደ እርስዎ በግሎ ለመወዳደር ያስባሉ? ዜግነቶስ? ሁለተኛ፣ እንደምንሰማው በሀገር ቤት ወደ 70 የሚጠጉ በውጭ ሀገር ከ20 በላይ የፖለቲካ ፓርቲዎች አሉ። እነዚህ ፓርቲዎች ምህዳሩ ይመቻችላቸው እንኳ በሁለት ዓመት ውስጥ እርስ በርሳቸው ልዩነታቸውን ቀርፈው ለህዝቡ አማራጭ ፖሊሲ ማቅረብ ይችላሉ ብለው ያምናሉ? ሶስተኛ፣ በግሎ ለኢትዮጵያ አህዳዊ ወይስ ፌዴራላዊ መንግስት የሚያስፈልጋት ይመስሉታል? ለምን?
አቶ ዳኘን አመሰግናለሁ። የዜግነቱን ጥያቄ ወደ ኋላ እንያዘውና ሌሎች በርካታ ጥያቄዎች በዛ ላይ ስለመጡ ድርጅቶ አርበኞች ግንቦት ሰባት እንዴት ነው የሚወዳደረው የሚለውን በቅድሚያ ይመልሱልን።
ኦኬ። በአሁኑ ጊዜ ድርጅታችን የወሰነው በኢትዮጵያ ውስጥ ያለው ሁኔታ ሰላማዊና ህጋዊ በሆነ መንገድ መታገል የሚያስችል ነው። ስለዚህ የትጥቅ ትግል አቁሞ በህቡ መንቀሳቀስ አቁሞ ይፋዊ የሆነ እንቅስቃሴ ኢትዮጵያ ውስጥ ገብቶ ያደርጋል። ያ ይፋዊ የሆነ እንቅስቃሴ ምን መልክ ይኖረዋል? እንደ ፖለቲካ ድርጅት ተደራጅቶ ፓርቲ ሆኖ ለስልጣን ይወዳደራል አይወዳደርም የሚለው የድርጅቱ አባላት የጠቅላላ ጉባኤ ውሳኔ ስለሆነ እስካሁን የተወሰነ ነገር አይደለም። ነገር ግን የአባላትና አስተያየት መሰብሰቢያ የሚያመለክተው እንደ ፓርቲ ሆኖ የሚቋቋም እንደሆነ ነው። ግን ይሄ የጠቅላላ ጉባኤ መጨረሻ እልባት የሚሰጥበት ይሆናል። የዜግነቱ ጉዳይ በኢትዮጵያ መሰረት በኋላ እንመጣበታለን ብትይም አንድ ሰው የውጭ ሀገር ዜግነት ይዞ በሀገሪቷ ውስጥ ስልጣን መያዝ የሚችልበት ህግ አይፈቅድም ያለው። ግን ያው እነ መለስ ዜናዊ፣ እነ ካሱ ይላላ፣ እነ ከበደ ሁሉም ግማሹ የሶማሌ ግማሹ የሱዳን ፓስፖርት ግማሹ የእንግሊዝ ግማሹ የአሜሪካን ፓስፖርት ይዞ ነው ሀገሩን ሲገዙት የነበረ ያለው እና ግን ያም ሆኖ ይሄ ችግር ሊኖር እንደሚችል ይገባኛል። አንድ ነገር ካልሆነ በስተቀር የኔ ውድድር የመግባት ጉዳይ ወይ እንግሊዝ ዜግነትን የማንሳት ወይ ደግሞ በኢትዮጵያ መንግስት በኩል የሁለት ሀገር ዜግነት የመፍቀድ ህግ የማውጣት ጉዳይ ጋር የተያዘ ይሆናል ማለት ነው። ስለዚህ አስቸጋሪ ነገር አይደለም። እኔ አንድ የፖለቲካ ድርጅቱን ስራዎች የሚገባ እስከሰራው ድረስ
አቅምና ችሎታ ያላቸው በርካታ ተመራቂዎች እዛ ሀገር ላይ ማፍራት የሚያቀጣ አይመስለኝም። እድሜያችንም እየገፋ ነው እና እንደውም ቶሎ ወጣቶች ተክቶ መገላገል ነው የሚሻለው።
እንግዲህ አቶ ዳኜ ከዛ ውጪም ስለ ምህዳሩና ስለ ፓርቲዎች ብዛትም አንስተዋል አቶ ዳኜ።
አዎ የፖለቲካ ፓርቲዎች እውነት ለመናገር በጣም በዝተዋል ያለው ማነስ አለባቸው። እውነት እንደሚነገረው የፖለቲካ ፓርቲዎች ለምንድን ነው የሚበዙ? እንደው በደንብ ይመርመር ከተባለ ዓለም ላይ ሶስት ወይ አራት መሰረታዊ የሆኑ የፖለቲካ ርዕዮተ ዓለሞች ናቸው ያሉት እና ማንም የፖለቲካ ድርጅት ከእነዚህ ውጭ ሊወጣ አይችልም። ግን በሀገራችን የተፈጠሩት ድርጅቶች ከዚህ በላይ ነው። በጣም 10 እጥፍ ይሆናል ቁጥራቸው፣ 20 እጥፍም ነው እንደውም። ስለዚህ በእነዚህ ርዕዮተ ዓለም ዙሪያ መሰባሰብ ቢችሉ ከአራት ወይ ከአምስት ትልቅ ድርጅቶች በላይ እዛ ሀገር ውስጥ መገኘት የለበትም እና ወደዛ መጥበብ አለባቸው። እውነተኛ ዴሞክራሲያዊ የሆነ ትግል በድርጅቶች መካከል ይደረግ ከተባለ ጠንከር ያሉ የተለያዩ ርዕዮተ ዓለሞችን የሚወክሉ ድርጅቶች ቢኖሩ ጥሩ ነው። ለዛ መሰራት አለበት። በዚህ አጭር ጊዜ ውስጥ እነዚህ ፖለቲካ ፓርቲዎችን እንደዚህ ማሰባሰብ እና ለህዝቡ በሚመቹ መልኩ አድርጎ መድረስ ይቻላል ወይ? ምርጫው የቀረ 2 አመት ነው እና ለሚለው ጥያቄ 2 አመትም አይደለም፣ አይ ቲንክ 1 አመት ከ7 ወር በታችም ሳይወር አልቀረም አሁን ይመስለኛል። ስለዚህ እኛ ችግር ይኖረዋል ብለን ነው የምናስበው። ይህንን ችግር በተወሰነ ደረጃ መንግስት ተረድቶታል። ውሳኔ የወሰነበት ነገር አይደለም፣ ግን ሁኔታዎችን እያየ አንድ ነገር ያደርጋል የሚል እምነት አለን። እንደተባለው ጥያቄ እንዳቀረቡት ቀላል አይመስልም። ፌዴራላዊ ወይ አህዳዊ መንግስት ለሚለው ጥያቄያቸው በኢትዮጵያ ውስጥ ሁል ጊዜም ፌዴራላዊ የሆነ መንግስት ነው የህዝቡን ጥቅም የህዝቡን መብት ማስከበር የሚችለው። ስልጣን ከአንድ ማዕከል ተይዞ ተግባራዊ ከሚሆንበት አሰራር ስልጣን በብዙ ቦታዎች ተከፋፍሎ ለህዝብ በቀረበበት ሁኔታ የያየ አካባቢው ህዝብ የሚመሩትን ሰዎች መርጦ ማውረድ የሚችልበት ዴሞክራሲያዊ ስርዓት መኖር ብዙዎቹ መሰረታዊ ከህዝቡ ማህበራዊ ኢኮኖሚና ሌሎችም ነገሮች ጋር የተያዙ ውሳኔዎች እዛው በህዝቡ ተወካዮች አማካኝነት በአካባቢው ተወስኖ ማለቅ ያለባቸው አሰራር የፍርድ ስርዓቱንም ጨምሮ ቢሆን ለማንኛውም ተቀላጠፈም ስራ ይሁን ህዝብ መብት ለማክበርም ተገቢ ነው የሚል እምነት ነው ያለን። ግን ፌዴራሊዝሙ በምን መልክ ይሆናል የሚለው አሁን ያለ ፌዴራሊዝም አለ። በቋንቋ ላይ የተመሰረተ ፌዴራሊዝም ነው። በቋንቋ ላይ ተመስርቶ በጣም መከረረ ዘረኝነት ጋር የተላበሰ ፌዴራሊዝም እየሆነ ነው ሄደው። በዛ መንገድ በመዋቀሩ ህዝቦች መካከል ግንኙነት እንደመፍጠር ፋንታ ሰዎች ራሳቸውን በዘር ማንነት ትርጉም እየሰጡ የሚሳሳቡበትን ሁኔታ ነው የፈጠረው። ይሄ ተጠናክሮ እየቀጠለ በሄደ ቁጥር ፌዴራል የሆነ አገር አይደለም አገር እንዳይኖር ወደሚያደርግ ደረጃ እየሄደ እንደሆነ የሚያሳዩ ምልክቶች አሉት እና ፌዴራሊዝሙ በምን መልኩ ነው የሚሆነው፣ ያልተ ማዕከል አስተዳደር እንበለው በምን መልኩ ነው የሚሆነው የሚለው ነገር በደንብ መመርመር ያለበት ነገር እንደሆነ የሀገሪቷ የፖለቲካ ኃይሎች አብዛኛዎቹ የተረዱ ስልጣን ላይ ያለው መንግስትም የተረዳው ነው። ግን ፌዴራሊዝም በምንም አይነት በሌላ አህዳዊ የሆነ ነገር መተካት አለበት የሚል እምነት የለንም። አይጠቅማትም ለሀገሪቷም አህዳዊ የሆነ የተማከለ አስተዳደር።
ተከታይ ጥያቄ አለኝ። በተለይ ስለ እንቅስቃሴው የአርበኞች ግንቦት ሰባት ጉባኤ ተጠርቶ ይወሰናል ምን እንደሚሆን ብለዋል። አሁን መግባት ብቻ ነው። አርበኞች ግንቦት ሰባት ከገባና በፓርቲ ከተዋቀረ ጠቅላይ ሚኒስትር አብይ አህመድ እንደሚሉት ተፎካካሪ ፓርቲ ከሆነ የፖለቲካ ፕሮግራሙ ምንድን ነው የሚሆነው?
በፓርቲ ደረጃ ገና አልተወሰነም። ግን ፓርቲ ቢሆን ምን አይነት ይሆናል ለሚለው በዋነኛነት የርዕዮተ ዓለም ጉዳይ ነው። ማህበራዊ ፍትህን ማዕከል ያደረገ ፓርቲ ነው የሚሆነ ያለው። አርበኞች ግንቦት ሰባት አባላት እስካሁን ድረስ በአጠቃላይ በሚያሳዩት የፓርቲ ፕሮግራም ዝንባሌ አብዛኛውን የሀገሪቷን ሕዝብ በተለይ በጣም የተጎዳውን ድሃውን ራሱን መርዳት የማይችል የተለያዩ መንገዶች አካለ ስንኩላ ሊሆኑትን በህብረተሰብ ውስጥ ብቻ ችግር የደረሰባቸውን የተጎዱ በትምህርትም በጤና አገልግሎትም በስራ ማጣትም በከፍተኛ ደረጃ የተጎዱትን በጣም ብዛት ያለውን ሀገሪቷ ወደ 95% የሚሆነውን ሕዝብ በዋነኛነት ሊዳረስ የሚችሉ ፖሊሲዎች እያራመደ የሚሄድ ድርጅት ይሆናል የሚል እምነት ነው ያለው እና ፓርቲው ፖሊሲ በዚህ መልኩ በማህበራዊ ፍትህ ላይ የተመሰረተ ነው የሚሆነው።
እንግዲህ ቀደም ሲል እንዳሉት ምርጫ የሚካሄድ ከሆነ በምርጫ ከሆነ የሚቀጥለው ተሳትፎ የሚደረገው 1 አመት ከ7 ወር ነው የቀረው እና ጠቅላይ ሚኒስትር አብይ አህመድ ደግሞ የፖለቲካ ፓርቲዎች የሽግግር መንግስት ሲጠይቁ ከሽግግር ይልቅ ለምርጫ ተዘጋጁ ያሉ ነው። ለምርጫ ስትዘጋጁ ደግሞ አንዳንድ የፖለቲካ ምሁራን እንደሚሉት ባለው ህገ መንግስት ነው ለምርጫ የምትቀርቡት። ይህን እንዴት ይመለከቱታል አቶ አንዳርጋቸው?
ህገ መንግስቱ ብዙ ችግሮች ያሉበት እንዲሆን ከምርጫ ጋር በተያያዘ የሚያመጣው ነገር የለም። ትልቁ ቁም ነገር ከምርጫ ጋር የተያዘ ችግር የሚፈጥሩ ነገሮች በሀገሪቷ ውስጥ ያለው የፍትህ ስርዓት በተመለከተ ነው። የፍትህ ስርዓት ለአንድ ፓርቲ ወገንተኛ ሆኖ ኢህአዴግ ለሚባል ድርጅት ወገንተኛ ሆኖ በጣም የሚገርም ፍርደ ገምድል ፍርድ የሚፈረድበት ነው የነበረው። ሌላው ከምርጫ ጋር ተያያዥነት ያለው በሀገሪቷ ውስጥ ያለው ሚዲያዎች፣ የመገናኛ ብዙሀኖች የሁሉንም ፓርቲዎች የሀሳብ አመለካከት ለሁሉም በስፋት በኩልነት ያቀርባሉ ወይ የሚል ነው። ከሚዲያ ጋር የተያያዘ ችግር ምርጫ ጥሩ የመጥፎ ሊያደርገው ይችላል። ተመሳሳይ ሌላው ትልቁ ቁም ነገር የምርጫ ቦርድ ነው። ገለልተኛ ያልሆነ 2005 ምርጫ ላይ የነበረው አይነት በወያኔ የአደጋ አባላት የተሞላ የምርጫ ቦርድ ምርጫ እንዲጭበረበር በወያኔዎች በተሸነፉበት ቦታዎች ሁሉ አልተሸነፉም የሚል ተጭበርብረው ተሸንፈዋል ብሎ እንደገና ምርጫ እንዲደረግ ያዘዝ አይነት ምርጫ ቦርድ ከሆነ ምርጫው ፍትሐዊና ሰላማዊ መሆኑን ችግር አባብሰዋል። ስለዚህ በተለይ እነዚህ ሶስት ቁልፍ ተቋማት ላይ የሚሰራ ነጻ ማድረግ ነው። ምርጫ ቦርዱንም ገለልተኛ የሆኑ ሰዎች ያሉበት ፓርቲዎች የተስማሙበት አንድ ምርጫ ቦርድ የማቆም ነው። ሚዲያውንም ገለልተኛ የሆኑ ሰዎች የተሞሉበት አንድ ቦርድ አቁሞ ስራውን በነጻነት እንዲያከናውን የማድረግ ጉዳይ ነው። በፍርድ ቤት ያለው ጉዳይ ከነዚህ ወሰብሰብ ይላል። ምክንያቱም በአንድ ዓመት ከሰባት ወር ዳኛ ማምረት አይቻልም። ይህንን ችግር ለመወጣት ከምርጫ ጋር በተለይ ለተያያዙ ማናቸውም ውዝግቦች ራሱን የቻለ ከፍርድ ቤቶች ውጭ የሆነ ዳኝነትን የሚመለከት ከውጭም ሀገር ያለው የኢትዮጵያ ከፍተኛ የዳኝነት ችሎታ ያላቸውም ሰዎች የሆኑ ሀገር ውስጥም ያሉ ያልተበከሉ ዳኞች ያሉበት ኮሚሽን በጋራ ተቋቁሞ ከምርጫ ጋር የሚነሱ ክርክሮችን፣ ውዝግቦችን ወደ እሱ በመግፋት ማቃለል ይቻላል። ሌላው ትልቁ የሆነ ምርጫን ችግር ላይ የሚጥለው ወታደራዊ ተቋሙ ፖሊሱና ደህንነቱ ነው። ይሄ በአጭር ጊዜ ውስጥ በአንድ አመት ሰባት ወር አይደለም፣ በአስር አመትም ነጻና ገለልተኛ ማድረግ እንደማይቻል ከተለያዩ ሀገሮች ተሞክሮ እያየ ነው። አሁን እኛ ድሮ ቀለል ያለ አመለካከት ነበረን። እሱ ላይ የሚሰራ ስራ ኮሚሽን ተቋቁሞለት በሂደት ወደዛ የሚሄድ የማድረግ ጉዳይ እንጂ ለምርጫው በቀላሉ የሚደርስ እንዳልሆነ መገንዘብ ይኖርብናል። ስለዚህ እነዚህን ነገሮች ማስተካከል ብለናል። ምርጫውን በተመለከት ሲተካከሉ ፍትሐዊና ነጻ ምርጫ ማድረግ ይቻላል። ህገ መንግስቱ ውስጥ ያሉት የማንፈልጋቸው ነገሮችም ካሉ እነዚህ ነገሮች አብዛኛው ህዝብ ድምፅ ሲሰጠን እና እነዚህን ነገሮች ከህግ እናወጣለን ወይም ሰርዛለን የሚለውን ነገር በድምፅ እስካጸደቀው ድረስ፣ ምክንያቱም ምርጫ ማኒፌስቶ ውስጥ የማትፈልጊያቸውን ህጎች ለመሰረዝ የሚያስችል የህዝብ ድምፅ እንዲሰጥሽ ጥያቄ ሁሉ ማቅረብ ይኖርብሻል። ያንን ካደረግሽ በተሰጠው ድምፅ አማካኝነት ህጉ በሚያዘው አማካኝነት በህገ መንግስቱ ያሉትን የተወሰኑ ህዝብ አዎ ይሰረዙ ያላቸውን ነገሮች ወደ መሰረዝ መሄድ ትችላለሽ። ያለው ግን ህገ መንግስቱ እስኪስተካከል እስኪሻሻል ተብሎ ምርጫ የሚራዘምበት ሁኔታ ይህን ያህል አስፈላጊ ነው ብዬ አላምንም። ያለው
አቶ አንዳርጋቸው ጽጌ፣ የአድማጮችን ሰዓት እየተሻማዊ ነው። ነገር ግን እንደው አንድ የመጨረሻ ጥያቄ እዚህ ላይ በአጭር ጊዜ በአመት ከስድስት ወር ውስጥ እነኝን ሁሉ ነገሮች ለማስተካከል ከመንደፋደፍ የሽግግር መንግስት ተመራጭ አይሆንም ለተቃዋሚ ፖለቲካ ፓርቲዎች?
ወል በሽግግር መንግስት ላይ በጣም ግልጽ የሆነ አቋም ነው ያለኝ። እንደ ድርጅትም በአሁኑ ሰዓት ላይ በኢትዮጵያ ውስጥ አለን የሚሉት ድርጅቶች ብዛት ወደ 100 የደረሰበት ሰዓት ላይ ሽግግር መንግስት ማለት ደግሞ በሽግግር መንግስት ውስጥ የሚሳተፉ ሁሉም የፖለቲካ ድርጅቶች መንግስታዊ ስልጣኖችን በተለያየ መንገድ የሚካፈሉበትን አይነት ሁኔታ የሚጠይቅ በመሆኑ እያንዳንዱ ድርጅት የዚህ ሚኒስቴር ካልሆንኩ የዚህ ሀገር አምባሳደር የኔ ሰው ካልሆነ በሚል ሙግት ውስጥ የሚጨምርና አሁን ላለንበት ሁኔታ ፈጽሞ ሊበጅ ወደማይችል ንትርክ የሚያስገባ በመሆኑ ሽግግር መንግስት አንቺ እንደምታስቢው እነዚህን ከምርጫ ጋር የተያዙ ነገሮች በማሟላት ላይ የሚሰራው ነገር አይደለም። ስልጣን ጋር በተያያዘ ሊመጣ የሚችለው በሽታ የከፋ በመሆኑ እነዚህን ያልናቸውን ምርጫ የሚያስፈልጉትን ሁኔታዎች ያለ ሽግግር መንግስት ማመቻቸቱ የተሻለ ነው አገሪቷ ካለችበት አስቸጋሪ ሁኔታ የሚል እምነት ነው ያለኝ። ቢሆኑ ቁጥራቸው አነስተኛ የሆነ ሁለት ድርቻዎች መኖሩ ከሽግግር መንግስትም አልፈው የብሔራዊ አንድነት መንግስት አቁመው ምርጫውን እንደውም 5 ዓመት ሊያራዝሙ ቢችሉ እንደውም ለሀገሪቷ ይበጃል የሚል እምነት ነው ያለኝ። እንኳን ተቃዋሚ ሳይሆን በፉክክር መልኩም ለመሄድ ፖለቲካ ገና ያልደረሰች አገር ናት። አገር የማዳን የማረጋጋት መሰረታዊ የሆኑ ከስራ አጥነት ጋራ ሌሎች የሚኮኑ ችግሯን በተወሰነ ደረጃ ካበሰች በኋላ ወደ ምርጫ ብትሄድ የተሻለ ነው የሚል እምነት አለን። ግን የኛ ድርጅት እምነት የሁሉም ድርጅቶች እምነት ሊሆን ስለማይችል የተሻለ መጠን ምርጫው ፍትሐዊ እንዲሆን በሚያደርገው ስራ ላይ ተሳታፊ ሆነን ወደ ምርጫ የሚመጣ ነገር ካለ ከጸደቀ ፓርቲ መሆናችን ድርጅቱ ወደዛ ሄዳል። እርግጠኛ ነኝ አንድ አመት ከሰባት ወር ብቻ ላይ የሚያቆም አይመስለኝም። ገዢው ፓርቲም የተረዳው ያለ ይመስለኛል። ሊራዘም ይችላል ግምት አለኝ ያለው ብዙም ጊዜ ባይሆን ማለት ነው።
መልካም። የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ፣ ወደ ቀጣይ ጥያቄዎች እንሄዳለን። ይህም ጥያቄ በርካታ ሰዎች የጠየቁት ነው። ስለ ግንቦት ሰባት ተዋጊዎች ሰራዊት ነው። አሰማውታለሁ አንድ ሁለቱን።
ጤና ይስጥልኝ ቪኦኤ። ኢሳያስ ታደሰ እባላለሁ። ከዚህ ከዲሲ አካባቢ ነው የምደውለው። የአርበኞች ግንቦት ሰባት አመራሮች ወደ አዲስ አበባ ገብተው ትግላቸውን ለመጀመር እየተዘጋጁ መሆኑን ሰምተናል። እንግዲህ ከዚህ በፊት አርበኞች ግንቦት ሰባት የትጥቅ ትግል ውስጥ የነበረ ድርጅት ነው፣ ሆነ ወታደሮች ነበሯቸው ብዬ ያስባለሁ። ቸውም አሉንም ያሉ አሉ። ከዚህም በፊት በእርግጥ የት ምን እያደረጉ እንደነበሩ በአጠቃላይ ምንም አይነት መስረጃ ትሰጡን አልነበረም በእርግጥ። ነገር ግን አሁን እነዚህን ግለሰቦች ወዴት ነው የምታደርጓቸው? አሁንስ በምን ሁኔታ ላይ ነው ያሉት? ነገስ በምን ሁኔታ ላይ ነው የሚቀጥሉት? ወደ ሀገራቸው ገብተዋል ወይስ ይገባሉ?
ነገ ሙሉ ለጥያቄው መልስ ፕሮግራም ሲቀርብ አቶ አንዳርጋቸው መልስ ከሚሰጡባቸው ጥያቄዎች ይሄ አሁን ተንጠልጥሎ ያበቃው ይሆናል እና ነገ ዝግጅቱን መከታተል እንዳትዘነጉ።
አንድ ዝግጅት ነው የሚቀረን፣ አፍሪካ ነክ ርዕሶች። አፍሪካ በጋዜጦች ማለቴ ነው።
አዘጋጅና አቅራቢ
አዳነች ፍስሐዬ።
ቀጥይ
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የእንቁ ኢንጂነር ስመኘው በቀለ መገደል፣ የጠቅላይ ሚኒስትር አብይ አህመድ የአሜሪካ ጉብኝት፣ የምጽዋ ወደብ ሁኔታ የሚሉትን ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው።
የኒውዮርክ ታይምስ ጋዜጣ ድረገጽ የግድቡ ግንባታ እያደገ በሚሄድበት በአሁኑ ወቅት ሥራ አስኪያጁ ሞተው ተገኙ በሚል ርዕስ ባወጣው ዘገባ በአገሪቱ ትልቅ አዘን ስላስከተለው የኢንጂነር ስመኘው በቀለ ህልፈት ዘግቧል። ኢንጂነር ስመኘው የታላቁ ህዳሴ ግድብ ሥራ አስኪያጅ ብቻ ሳይሆኑ አምባሳደሩም ነበሩ ይላል ዘገባው። የህዳሴ ግድብ ለአገሪቱ ስለሚያስገኘው ጥቅም የግንባታውን ገንዘብ ለሚያቀርበው ሕዝብ ከማስረዳት ቦዝነው አያውቁም። የግድቡ መገንባት ለሚያሰጋት ግብፅም ምንም አይነት ጉዳት እንደማያደርስባት ያስረዱ ነበር።
ይህ ግድብ ልጃችን ነው ሲሉ ኢንጂነር ስመኘው ባለፈው ግንቦት ወር ግድቡን ለጎበኘው የኒውዮርክ ታይምስ ጋዜጣ ዘጋቢ ተናግረው እንደነበረ ጋዜጣው ላይ የወጣው ዘገባ ጠቅሷል። እኔ ብቻ ሳልሆን መላ ኢትዮጵያውያን ልጃችን ነው እያሉ ነው በማለት ማከላቸውም የኒውዮርክ ታይምስ ጋዜጣ ድረገጽ ጠቅሷል።
ከአፍሪካ ትልቁ የመብራት ኃይል ማመንጫ እንደሚሆን የሚገለጸው ግድብ የኢትዮጵያ የኢኮኖሚ እድገት ተምሳሌት ተደርጎ ይታያል። ይሁንና የግንባታው ውጥን በያዝነው ዓመት የመደናቀፍ ምልክት ማሳየቱን ዘገባው ገልጿል። ኢንጂነር ስመኘው በግንባታው ዙሪያ አለ ስለሚባለው የሙስናና የአስተዳደር ጉድለት አዲስ አበባ ላይ ባለፈው ሳምንት ሐሙስ ጋዜጣዊ ጉባኤ ሊሰጡ እንደነበር፣ ነገር ግን ከመናገራቸው በፊት እንደተገደሉ የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቁሟል። ኢንጂነር ስመኘው ባለፈው ግንቦት ወር ግድቡ ላይ ቆመው ስለ ግንባታው በተለመደው መልክ ብሩህ ተስፋ የጸነቀ ገለጻ ሰጥተዋል። የግድቡ ሁለት ሦስተኛ ግንባታ ተጠናቋል ካሉ በኋላ በተለይም ከግብፅ የሚንጸባረቀውን ስጋት አቅልለው አይተውታል ይላል ኒውዮርክ ታይምስ ጋዜጣ ላይ ወጣው ዘገባ።
ህዳሴ ግድብ ኢትዮጵያ የክልሉ ሀገሮች የመብራት ኃይል ማዕከል እንድትሆን አድርጓታል። ግድቡ መብራት ኃይል ለማመንጨት እንጂ ለመስኖ አገልግሎት እንደማይውል መግለጻቸውን፣ ባለፈው ዓመት ውስጥ ለምን የግድቡ ግንባታ ተጓተተ ለሚለው ጥያቄ በአሁኑ ወቅት ስለዚህ ጉዳይ ልናገር አልችልም ማለታቸውን ዘገባው ጠቅሷል። ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ከቅርብ ሳምንታት ወዲህ በግድቡ የገንዘብ አቅርቦት ዙሪያ ብዙ ወሬዎች ሲሰሙ እንደቆዩ ገልጿል። አንዳንድ ሰዎች ኢንጂነር ስመኘው የተገደሉት ሙሰኛ ባለሥልጣኖችን ሊጠቁሙ ስለነበረ ነው ወይም ደግሞ የግብፅ እጅ ሊኖርበት ይችላል የሚል ግምት በማኅበራዊ ሚዲያ አውጥተዋል ሲል ዘገባው ጠቅሷል። ዘገባው አያይዞም እነዚህ ሰዎች ለዚህ ግምታቸው ያቀረቡት ማስረጃ አለመኖሩን ሳይገልጽ አላለፈም።
የዋሽንግተን ፖስት ጋዜጣ ድረገጽ ደግሞ ጠቅላይ ሚኒስትር አብይ አህመድ በዋሽንግተን ዲሲ አካባቢ ስላደረጉት ጉብኝት ዘግቧል። በጠቅላይ ሚኒስትሩ ጉብኝት ለመሳተፍ ከሌሎች ክፍለ ግዛታት ሳይቀሩ እንደመጡ፣ ሌሎች ደግሞ ቦታ ለማግኘት ሲሉ ከሌሊት አንስተው ሰልፍ መያዛቸውን ዘገባው ጠቅሷል። የ41 ዓመት ዕድሜ ጠቅላይ ሚኒስትር ስልጣን ላይ ከወጡበት ጊዜ አንስተው ብዙ ለውጦችን አድርጓል። በመቶዎች የሚቆጠሩ የፖለቲካ እስረኞችን ፈተዋል። ስለሆነም እዚህ ዩናይትድ ስቴትስ የሚኖሩት ኢትዮጵያውያን ዲያስፖራ የእሳቸው ፍቅር እንደያዛቸው ዋሽንግተን ፖስት ጋዜጣ ዘግቧል።
ጠቅላይ ሚኒስትር አብይ በስብሰባው አዳራሽ ሲገቡ የእሳቸውን መምጣት ሲጠባበቁ የቆዩት ሰዎች ከሞላ ጎደል ሁሉም በደስታ ፈንድቀው እንደተነሱ ዘገባው ጠቅሷል። በውጭ ሀገራት የሚኖሩት ኢትዮጵያውያን ሀገራቸው ገብተው እንዲሰሩ ባደረጉት ጥሪ መሰረት ብዙ ወደ ሀገራቸው የመግባት ፍላጎት እንዳላቸው ገልጸዋል። ከእነሱም መካከል ካሳ የተባሉ በሰሜን ካሮላይና ዩኒቨርሲቲ በጥናትና ምርምር የተሰማሩ ምሁር ኢትዮጵያ ሄዳለሁ የሚል ሀሳብ እንዳልነበራቸው፣ አሁን ግን ሁለት ልጆቻቸውን ይዘው ለጉብኝት የመሄድ ሀሳብ እንዳላቸው መግለጻቸውን ዘገባው አውስቷል። በኢትዮጵያና በኤርትራ መካከል በተካሄደው ጦርነት የተዋጉ አሁን እዚህ የሚኖሩ ወታደሮች ደግሞ በጠቅላይ ሚኒስትሩ እንደሚያምኑና ሀገራቸው ሄዶ የማገልገል ፍላጎት እንዳላቸው መግለጻቸውን ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ጠቁሟል።
በሚኒያፖሊስ ከተማ ደግሞ ባለፈው ሰኞ 10,000 የሚሆኑ ኢትዮጵያውያንና ትውልድ ኢትዮጵያ ለጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ አቀባበል አድርገውላቸዋል ይላል ትዊን ሲቲ የተባለው የከተማው ድረገጽ። አያይዞም በሚኒሶታ ዲያስፖራ ውስጥ 40,000 የሚሆኑ ኦሮሞዎች እንዳሉ ሳያወስ አላለፈም። ጠቅላይ ሚኒስትሩ መድረኩ ላይ ሲወጡ በብዙ መቶዎች የሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያ የኢትዮጵያና የኦሮሞ ነጻነት ግንባር ባንዲራዎችን ያውለበልቡ እንደነበር የትዊን ሲቲ ድረገጽ አውስቷል።
ዴይሊ ሜይል የተባለው ብሪታንያ የሚታተም ጋዜጣ ድረገጽ ደግሞ ከኢትዮጵያ ጋር ጦርነት ከተካሄደ ወዲህ የዳሸቀችውና እንቅስቃሴ አልባ ሆና የቆየችው ምጽዋ ወደብ በተፈጠረው የሰላም ስምምነት ምክንያት እንደገና የማገገም ተስፋ እንዳላት በመግለጽ ጽሑፉን ጀምሯል። የዴይሊ ሜይል ዘገባ ምጽዋ ውስጥ ምንም አይነት እንቅስቃሴ እንደሌለ ሲያስረዳ፣ በዳሸቀችው ከተማ ባሉት ሕንፃዎች ውስጥ ሆነ ሰው ሲራመድ ድምፁ በሕንፃው ሲያስተጋባ ይሰማል ይላል።
ይሁንና ኢትዮጵያና ኤርትራ ባለፈው ወር የሰላም ስምምነት በማድረጋቸው በከተማይቱ ያሉት ቡና ቤቶችና ሌሎች ተቋሞች እንደገና ሊያገግሙ እንደሚችሉ ዘገባው ያወሳል። የአውሮፕላን በረራዎችና የንግድ መስመሮች እንደሚከፈቱ ከተገለጸ ወዲህ በዓለም ደረጃ እጅግ የተገለሉ ከሚባሉት አገሮች አንዷ በሆነችው ኤርትሪያ ኢኮኖሚዋ ሕይወት ይዘራል የሚል ተስፋ አለ። ምጽዋ ያለው ዳላክ ሆቴል ባለቤት አቶ ዮሐንስ ገብረ መስቀል ሰውም ሆነ ደንበኞች የሉም፣ ምንም ነገር የለም ማለታቸውን፣ አልፎ አልፎ ጎብኚዎች እንደሚያገኙ መግለጻቸውን፣ የሆቴሉ 120 አልጋዎች ግን ባዶ መሆናቸውን ዘገባው ጠቅሷል።
ሰላም ማውረዱ ለኢትዮጵያም ሆነ ለኤርትራ ትልቅ እድል ነው። ኢትዮጵያውያን በየሳምንቱ የሚመጡ ይመስለኛል ሲሉ የሆቴሉ ባለቤት መናገራቸውን ዘገባው አክሏል። የቀይ ባህር እንቁ ትባል የነበረችው ጥንታዊቷ ምጽዋ በኦቶማን ኢምፓየር ትገዛ በነበረበት ወቅት ከ19ኛው ምዕተ ዓመት እስከ ሁለተኛው የዓለም ጦርነት ድረስ ደግሞ በኢጣሊያ ቅኝ ግዛት ስር በነበረችበት ወቅት በተሰሩ ሆቴሎችና ሱቆች የተሞላች ናት። በኤርትራና በኢትዮጵያ መካከል ጦርነት ከተካሄደ ወዲህ ፕሬዚደንት ኢሳያስ አክራሪ ፖሊሲዎችን በማውጣታቸው ንግድም ሆነ የሚሸጥ ነገር ጠፋ ይላል የዴይሊ ሜይል ዘገባ።
ከጦርነቱ በኋላ ተቃዋሚዎች ካለ ፍርድ ታሰሩ፣ ነጻው ፕሬስ ታገደ፣ ዜጎች የጊዜ ገደብ በሌለው ወታደራዊ አገልግሎት እንዲሰማሩ ተገደዱ፣ ሰዎች በተመደቡበት ሥራ ብቻ እንዲሰሩ ታዘዙ፣ ከአገር መውጣት አይችሉም፣ በዚህ ምክንያት ለስደት ተዳረጉ። ኤርትራ አልሸባብን ትረዳለች በሚል ክስ የተባበሩት መንግሥታት ድርጅት ከ9 ዓመታት በፊት ማዕቀብ ከጣለባት በኋላ ደግሞ ሁኔታዎች መባባሳቸውን ዘገባው አውስቷል። አሁን ግን ኢትዮጵያና ኤርትራ የሰላም ስምምነት በመፈረማቸው ኤርትራውያን ሁኔታው ይለወጣል የሚል ተስፋ እንዳንጸባረቁ ዴይሊ ሜይል ድረገጽ ላይ የወጣው ዘገባ አስነብቧል።
አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። Thank you.
የተከበራችሁ አድማጮች ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በስቱዲዮ ፕሮግራማችንን የመራችልን ብርሃን ኃይሉ ነች።
በባልደረቦቻችን ስም የምንሰናበተው ደግሞ ያስተናገድናችሁ እኔ አዲሱ አበበና
ቆንጂት ታየነን አብራችሁን ስላመሻችሁ እናመሰግናለን።
የትግርኛው በነገራችን ላይ ነገ የጥያቄው መልስ ሰፋ ያለው ፕሮግራም አለን፣ ብታደምጡ ለማስታወስ እንወዳለን። ቀጥሎ የሚቀርበው የትግርኛ ዝግጅት ነው።
በእኛ በኩል ሰላም፣ ደህና ደሩ። ነገ በተለመደው በሶስት ሰዓት እንገናኛለን።